አድማጮቻችን፣ ባለፈው ሳምንት ከማስረሻና ከኮስሞስ ጋር ካደረግነው ውይይት ለመነሻ የሚሆን ባቀረብንበት ወቅት እንደጠቀስነው ውይይቱን በተከታታይ ይዘን ቀርባለን ባልነው መሰረት የመጀመሪያውን ክፍል እንድታዳምጡ እንጋብዛለን።
እዛ ሰዎችን ደግሞ በቀላሚነት ወደ ኤርትራ ምድር ይዞ መምጣት ነው። የተለያዩ ማታለያዎች አሉ፣ የተለያዩ ውሸቶች አሉ። ዛሬ ላይ እውነት ተረጋግተ ብቻ ነው እንጂ ተስፋስላቸው የሚያስቁና የሚያሳዙ የተለያዩ ውሸቶች አሉ። እና እነዛም እንግዲህ መሰረት አድርጎ እንግዲህ የተለያዩ ሰዎች ያን ነገር እንዲቀበሉ ተደረገ። አንደርጋጆች ግን ግን መገናኘቱ ተጀመረ። የዚህ ፕሮጀክት አድራጊና ፈጣሪ
አቤት አንዴ ጥያቄ ልጠይቅ ነው ወደ ኋላ ልመልስህና፣ ደቡብ አፍሪካ ላይ የኢሳትን ኮሚቴ አቋቁማችሁ በተጨማሪ ደግሞ የግንቦት ሰባትንም ስራ እየሰራችሁ እንደፋቀጣት ከምታካል በኢትዮጵያ የሚለው አንድ ተቋም አቋቁማችሁ ወደ ኋላ ላይ በኢትዮጵያ በጥሩ ሁኔታ ላይ እንዳልነበር በተለይ ከታማኝ ዝግጅት በኋላ በኢትዮጵያ አመራሩ መስማማት ጠፎ ችግር እንደተፈጠረ አንድ ኢንፎርሜሽን ነበር በሳቡ ልክ ኢሳት ላይም እንዲሁ ግንቦት ሰባት ላይም ደግሞ በተመሳሳይ መልኩ አንተ የምትላቸው ነገሮች በእኛ አካባቢ ሲደረጉ እኛም እናፈጽም ነበር። እስኪ በኢትዮጵያ ውስጥ ምንድን ነው የተፈጠረው? አንተ ነበርክ አይ ቲንክ ስምህ አዲስ አይደለም። እስኪ ምን ተፈጠረ? መጨረሻ ላይ በምን መልኩ ነው? ምክንያቱም አሁን እናንደርጋቸው ወደ መሬት ይገው ሲሄድ ጋር ኃይሉ ፍረተ አንድ አመቱ ነው ገና። ነገር ግን አንደርጋቸው ድርጅቱንም አመራሩንም አላላቱንም እየዋሸ መሬት ላይ ስራ እየሰራ ነው። አንዴ ትግል ነው፣ አንዴ ዩኒፎርም ያለበሰ ነው፣ አንዴ ዩኒፎርም የለበሰ ነው ሲል አምስት አመት ከቆየ በኋላ ነው ጥያቄዎች እየገፉ ሲመጡ መሬት ላይ መውረድ አለበት የሚለው ነገር የመጣውና፣ እስኪ ከቤተ ኢትዮጵያው ጀምርልኝና ምንድን ነው የተፈጠረው?
እኔም ምጨምረዋለሁ
አሁን
አባስ አሁን ስታነሳ አሁን ዞር ብዬ ወደኋላ ስመለከት ብዙ ውሸቶችና ማታለሎች ነበሩ ብላ እነሱንም አብረን እንድትጠቅሳቸው ነው።
ኦኬ ያላችሁት ነገር የተቋቋመው የምስራት አንደርከቨር እንትን ሲሉት ነገር በኢትዮጵያ ውስጥ ምርጌታ በሰብሳቢነት ነው የጸሐፊነት ሆነ ነበረ ምስራ ነበረ። በዛ ውስጥ ነው እንግዲህ የኢሳት የገቢ ማሰባሰቢ ኮሚቴ እንትን ያለ እና በበላይ ከበበላይነት ከመስሩት ማከብም ምን አንዱ ነበር በቅርበት ሁሉ ነገር አውቀዋለኝ። ይሄ በኢትዮጵያ በብዙዎች አልተወደደም ከመጀመሪያ ጀምሮ ከኢትዮጵያ ኮሚኒቲ ሰዎች ጋር ግጭት ውስጥ የገባበት ነበረ። ምክንያቱም የኢትዮጵያ ኮሚኒቲ ሰዎች እዛ ያሉት የተለያዩ ኮሚኒቲ ስራዎችን ቀድሞ ሲሰሩ የነበር ናቸው። 17 ዓመት በላይ የቆየ ኮሚኒቲ እንትን ነው። አልሰራም ከተባለ ይህን ኮሚኒቲ በጋራ አብሮ የማጠናከርና አብሮ ወደ ተሻለ ነገር የማምጣት ነገር ነው እንጂ ሌላ የኮሚቴ ስራ የሚሰራ አንድ አፍራሽ ሀይሊዛቸው በትመጠነቸው ግጭት ውስጥ ገባ። ብዙ የሚያራርቀን ነገር የለም ብታል ምስል ተረድተውታል። ያቁታል እኛ ማንን ምን ተልእኮ ነው የምናስፈጽመው ኤቭሪቲንግ ያውቁት ነበር። እና በመጠኑም ደግሞ እነሱ ከኮሚኒቲ ስራ በጋር የግንቦት ሰባት ሰልቆ አይሁን እንጂ ይጠነቀቁ ነበር በዛ ነገር ውስጥ ላለመዋል የሚሰጠን ኳላ የሚሰጠን ምክርን አንዳንድ ነገር አለ ከንቅናቄው በዛ አቋማቸው ምንጭ ብለን እንድንቀር እና በእነሱ ትንሽ የእነሱ ነገር እንዳንቀበል ተደረገ። እነሱ ምንም ማድረግ አልቻሉም። ቀጠልንበት ፈቃድ ወጣ። በድርጅት ተቋቋመ። ይህ ሰዓትን በዚህ ማሰባሰቢያ ፕሮግራም ግን አብረን እንድንሰራ ተነጋገርን። እነዚያ ኮሚኒቲ ሰዎች ብዙ በሚታወቁ ናቸው። ብዙ በኮሚኒቲ ህብረተሰቡ የሚያውቃቸው ሰዎች ናቸው። ሙሳዊ ሳትን አያውቁም። ምን አሁን የምልህ እናንተ እያልክ ያለውን በዝርዝር ግንቦት ሰባት ምንድን ነው ከኢሳት ጋር ያለውን ጥቅ ግንኙነት ምናምን አያውቁትም። እና ጀስ ነፃ ሚዲያ ያስፈልጋል ብለው የሚያምኑ ሰዎች እንደሆነ ምን ይመስላቸዋል? ለእኛም ፕሮግራም መሳካት ምቹ ሁኔታ ሊፈጥሩ ስለሚችሉ በሚል አንድ መስመር ላይ ገባን። ከዛም በኋላ ነው እንግዲህ ሞር በነሱ አማካይነት ብዙ ገንዘብ መሰባሰብ ተጀመረ። ብዙ ስራ መሰራት ተጀመረ። ያን የመሰለ ትልቅ ፕሮግራም የተዘጋጀው ዶንጎ ሰባት የሰበሰበ ሰዎች ሳይሆን የኮሚኒቲ ሰዎች ስለነበሩበትን አብዛኛው ነገር የተሳካ። ኋላ ላይ ተፈጠረው ነገር ምንድን ነው? ግንቦት ሰባት በራሱ የሚልከው ገንዘቡን የሚረከብበት ገንዘቡ ወጪ ምናምን የሚቆጣጠርበት የራሱ በብዙነት ጊዜ አንደጋሽ ጸጋ የሆንም የሚለቅ ፎርም አለ። ያ ፎርም ላይ ነው እንግዲህ ወጪው ገቢው የትኬት ሽያጩ የጨረታ ምናምን ነገር ገንዘብ እና የአስፋልት ኪራይ ሁሉም ወጪ በዝርዝር ነገር ማወቅ ይፈልጋሉ። ነው ያን ነገር ሲሰሩ ነው ገንዘብ የሚፈልጉት ሌላ ነገር አይደለም። እነዛ ነገሮች ሲት እንደምንበት ሰዓት ጠንባካ የሆነ ስራ አልነበረም። እንዳልኩ በኢትዮጵያ ኮሚኒቲ እና በቤተ ኢትዮጵያ ማዕከልም ደግሞ ጀፍራ የነበረ ትንሽ ቅራዛብ ስለነበረ ገንዘብ ባከነ የሚል ነገር መጣ። ሁሉ ነገር በበላይነት ይቆጣጠር የነበረው ሙሉ ቦታ ገንዘብ ብዙ ማስበር ነገሮች እንዳደረገ ኢትዮጵያ ኮሚኒቲዎች ከሰሱ ይጀሉ ሌሎችንም ልጆች መመጀሉ መገኘት የነበረበት ገንዘብ ይሄ አይደለም፣ የገባውን ገንዘብ ይሄ አይደለም። ስለዚህ ከሰራ አፍሪካ ላይ ብሎ በተለያየ መንገድ ማጣራ ያን ነገር ዲግሪ ያደረገ ተረበሸ፣ ተበጠበጠ። ይሄ ነገር ነው እንግዲህ ሳያረጋጋ ልባትም ሳያገኝ ኢሳት ማግኘት ያለበትን ገንዘብ የገባ ገንዘብ አለ። ያ ገንዘብም በምን ደረጃ ላይ እንደሆነም ሳይታወቅ ነው የተጣራ። የኦዲት ማካሄድም ሳይሄድ ብዙ ነገሮች ባክናል። ዞሮ ዞሮ እነዛ ሰዎች የሚፈልጉትን ያላገኙ አላገኙም፣ ብቻ ገንዘብ ገብቷል። ከዛ በላይ እንግዲህ መሳዝን እንግዲህ በተለያየ ቦታ ላይ እንባውን እያፈሰሰ እንባውን እየረጨ አይዟች የሀገራችን ነጻነት በቅርብ ነው፣ ፍትህ፣ ዲሞክራሲ ምናምን እያለ የሚጮው እና የኢሳትን ፕሮግራም በበላይ እንግዲህ በዚህ መድረኩ እየሄደ በየሀገር እየሄደ የሚደሰኩረው ታማኝ በየነ በግሉ የሚፈልገው ገንዘብም አለ። በጣም የሚያሳዝነው ነገር እኔ በግል አውቃለሁ ታማኝ በየነ የደሞዝተኛ እንደሆነ የኢሳት ደሞዝተኛ እንደሆነ ገንዘብ ላይ ግን ግንቦት ሰባትም ኢሳትም ይወቁት አይወቁት በሚንትን በሚል በግሉ ደቡብ አፍሪካ ላይ 3000 ብር ተቀብሎ መሄዱን አውቃለሁ። ሌሎቹም 500 ዶላር ተቀብለው ሄዱ እና በዛ በዛ መልኩ ነው የባከነው። ይሄ ዲስፒት ይሄ ነገር መፍትሄ ሳያገኝ ነው የኤርትራው ወደ መሬት እንውረድ እና አንድ ሀይል እናቋቁም የሚል ጥሪ ቀርቦ
አሁን የነቃቃቸው ነጥቦች መልክ ለማሳየት ፈልጌ ነው። የታማኝ የኢሳት የማሰባሰቡ ጉዳይ እንዳለ ሆኖ የታማኝ ብዙ ጊዜ ስንናገር የነበረው እኛም እሱ ስለምናውቅ እኛም ለማስተባበር ሞክረን ገንዘብ ስለተጠየቅና ነገር ግን ብዙ ኢትዮጵያዊ አይ ታማኝ በነፃ ነው የሚሰራው የሚለው አመለካከት ልክ አለመሆኑ፣ ለምን ተከፈለው ሳይሆን በነፃ ነው የሚሰራው የሚለው አመለካከት ልክ አለመሆኑ እና አንድን ሰው ፍጹም አድርጎ ማቅረብ አግባብ እንዳልሆነ እና የኢትዮጵያውያኖችንም ዛሬ እንመራለን የሚሉትን ሰዎች ልብ ያሳበጠው የኢትዮጵያዊው ሆይ ሆይታ እንጂ የሰሩት ተጨባጭ ስራ ባለመኖሩ ምክንያት ነው በሚል በተደጋጋሚ ለመናገር ሞክረናል። ተጨባጭ መረጃ ነው አንተ የሰጠህን፣ ያ በቂ መልስ ነው። በጣም እናመሰግናለን።
እዚህ ነገር ነው አያይዘህ ነገር ለማለት አንድ ነገር ለማለት የምፈልገው ነገር አለ። ሀቅ ነው። ሰውየው ቢዝነሱ ከሆነ ስራው ከሆነ እርግጥ በሆነ መንገድ የሚከፈለው ነገር ካለ የሚነገርበት ነው። ታማ በዛ መልኩ አይደለም። በጣም አልትሪስቲክ የሆነ ለራሱ ራሱን ለኢትዮጵያ ለሚናገራቸው ነገሮች በሙሉ የሰዋ ሰው መስሎ መታየቱ እንደተባለውም ደግሞ በተለይ ዲያስፖራው እነዚህ ነገሮችን ወደ ግራ ወደ ቀኝ አሰውሎ እንትን የሚል አይደለም። ጭም ወዳለ የአንዳንድ ፖለቲካ መስመር ውስጥ የገባ ነው እና ማን ነው ምንድን ነው የሚለው ነገር ማጣራትም የሚፈልግን አይነት እንትን አይደለም። በጣም የዛ ሰለባ ነው ገባ። ያ ነው አሁን እንግዲህ ወደፊት ዝርዝር የሚገጠመ ነገሮችን በምን ሊያደርግ የቻለው ይህ እንግዲህ ይህን ለመናገር እያፈለኩበት ያምኛ ምክንያት አንድ ግለሰብ ላይ አጠንጥኖ የሚጥብና ለመንካትና ምናምን ለሚደረግ ነገር አይታሆን ምን ያህል ጊዜ ካለለ እንደሆነ ምን ያህል በተለይ የዚህ ነገር በጣም ተጠቂ የሆነው ዲያስፖራው ምን ያህል ችግር ውስጥ እንዳለ የምንረዳበት ነው። እንዳልኩ አገር ብቻ አይደለም፣ ሀገር ማመን እየመራ ብቻ አይደለም የምንከተለው የፖለቲካ መንገድ የምንከተለው የተቆመ ፖለቲካ በእነማን እጅ ነው እየተሽከረከረለው፣ መድረኮች በእነማን የሚመሩ፣ ድርጅቶች በእነማን የሚመሩት፣ ይመጣል የሚባለው ዲሞክራሲ ሌላ ሌላ ነገር ከማን ጋር ነው ማን የሚለው ነገር መጠየቅ ነው። ያለበለዚያ አመጋገጥ የሆነ የድራ አይነት የታማኝ አይነት ሰዎች ዲስኩርስ ሰምተን ትልቅ ችግር ውስጥ እኛንም ፈሳን ረግምልም ሀገር ለምዝም ለን ችግር ውስጥ የምትገባበትና ሀገር ምን ችግር ውስጥ ልከት የሚችል ስራ ልትሰራ የምትገደድባቸው ሁኔታዎች ይፈጠራሉ። እንዳልኩ ታማኝ በየነ ማመለከት የኢትዮጵያ ጉዳይ የሚያስጨንቃቸው ዶክተር ራን የኢትዮጵያ ጉዳይ የሚያስጨንቆታል። ኢትዮጵያን አያውቋትም፣ የኢትዮጵያን ህዝብ አያውቁትም። ጉዳያቸውም አይደለም ምንስ ነገር ታማ እንደገነ በነበረባቸው ደቡብ አፍሪካ ቆይታዎቹ አንድ ቀን ስለ ኢትዮጵያ ህዝብ ከኛ ጋር መድረክ ላይ ውጭ አውርተዋል። ለኢትዮጵያ አውርተዋል። አንድ ቀን የራሱን ስለ ግል ስብና ስለ ግል ውሉ ምንም ነገር ከተማ እንደገነ ልትሰማቸው የምትፈልጋቸው ነገሮች አታገኙም። ጉዳይ አይደለም፣ ስራ አይደለም። የሱ ቢዝነስ መድረክ ላይ ቆሞ ሰው ማሳሳት ነው፣ ለሰው ውሸት መንገር ነው። ያንን ለፍልፎ የሚያገኘውን ገንዘብ ጠልፎ መሄድ ነው። አንዳቸው ጽጊ በዛ ደረጃ በሽንግልና በራ ላይ ወርዱ ትልቅ ዋጋ እየከፈለ ያለ ሰው ሊመስል ይችላል። ውሸቱ አንዳቸው ጽጊ በየትኛው ጉዳዩ በኢትዮጵያ ጉዳይ አሳስቦ አንድም ቀን ከቁጭ ብሎ ልታወራ የምትችለው ሰው አይደለም። ዶክተር ብርሃኑ አሬና ከሄድኩኝ በኋላ ከሱ ጋር በተደጋጋሚ ጊዜ በስካይፕ ለመገናኘትና ለማውራት የቻልኩበት አጋጣሚ ነበር። የእሱም ተመሳሳይ ነው። እነዚህ ሰዎች የሚሉን ነገር በሙሉ እየሰማን የምንሄድ ከሆነ ግራና ቀኙን ማናይ ከሆነ ትልቅ ችግር ውስጥ ነው የምንገባው ነው የሚለው እንግዲህ የዛ ሰለባ ስትሆን አሁን ከታ የምነግረን ነገሮች ውስጥ ትገባለህ ነው። እንግዲህ ደቡብ አፍሪካ ያለው አንድ ስትብሉ ወዳለ ደረጃ ከፍናድርገው ወደ መሬት ንበት አንድ ሰው አይና ፈጣን የሚል ጥሪ ቀረበ። በሙርጌታ በኩል ነገሮች ተመቻቹ። በዚህ ነገር እንድንወያይ ተደረገ። በተለያዩ ሀገሮችም የተደረገ ነገር ነበረ እና ወደ ኤርትራ አረና ለመሄድ እንግዲህ በመጀመሪያ ስምንት ሰዎች ተሰባሰብን። አብዛኞቹ የንቅናቄ አባልም አልነበሩም፣ በየትኛውም የፖለቲካ እንቅስቃሴ ውስጥ አልነበሩም። ግንቦት ሰባት ምንድን ነው የሚለው ኤርትራ ምንድን የተደረገ ነው የሚለው ነገር ማን ጋር እንደሚሄዱ ለሚያውቋደሩ ከግማሾቹ በላይ እንግዲህ በምን መንገድ መጡ ብትለኝ ይህንን ነገር በአደራ ተቀብሎ የሚሰራ ምን ጌታ በተለያየ መንገድ የሚሰበስባቸው ሰዎች ናቸው። እንግዲህ ለአንዳንዶቹ ግን ኤርትራ ውስጥ ብዙ እንደማይቆዩ ኤርትራ ውስጥ ምንም ችግር እንደማይገጥማቸው አንዳንዳቸው ጽጌ የሚሏቸው ነገሮች እነዚህ አራትና አምስት ኮከብ ሆቴል በዛ ደረጃ ያለ ትግል እንደሚካሄድ ብዙ እንደማይቆዩ ትግሉ በጣም ዘመናዊና ቴክኖሎጂን የሚከተል ትግል ስለሚሆን እኛ የምንሄደው እናንተ የምትሄዱት በመጀመሪያ እስራኤል ምንድን ነው ኤርትራ ደርሳችሁ ከዛ በኋላ ትእዛዝ ተቀብላችሁ እስራኤል ዩሮፕ ሄዳችሁ ስልጠና ሰልጥናችሁ ትመጣላችሁ ተብሎ የሚነገራቸው ሰዎች ናቸው። በዚህ ስላሰቡ ሰዎች ማለት ነው። እና በመሀል ሁለቱ ልጆች በግላቸው በግል ጉዳያቸው ወደ ኤርትራ የሚያደርጉትን ጉዞ መሰረዛቸውን ተናገሩ። ስድስት ሰዎች ቀረን። እንግዲህ ስድስት ሰዎች እንደምንሄድ ሲረጋገጥ ሙሉጌታ ከዚህ ጉዳይ ወጥቶ አንድ ሰው ከስድስታችን ተወክሎ ጉዳዩን እንዲከታተል ተደረገ። የዚህ ነገር አድራጊና ፈጣሪ ከሆነ አንዳርጋቸው ጽጌ ጋር ሆነ ግንኙነቱ። ከዚህ ቀጥሎ ያለ ግንኙነት በስካይፕ እንገናኛለን፣ በስልክ እንገናኛለን። በማንም ዶክተር ብርሃኑ ብቅ ብቅ እያለ የሚደሰክረውን ነገር የውሸት ስንተናውን ግን ይላል። ኃላፊነቶችን ብዙ ነገሮችን ስለሚሰራ ብዙ ነገሮችን የሚያውቀው ያደረጋቸው ሌሊናውር ያደረጋቸው ረቡራት ከዛ በኋላ ከስድስት ሰዎች እኔ በተወክዬ ወደ ኤርትራ የሚደረገውን ጉዞ ፕሮሰስ ከኤርትራ ኤምባሲ እንዳመቻች ተደረገ። ይህንን ጉዳይ በአደራም ተሰጥቶት የሚያስፈጥነው የኤርትራ ኤምባሲ በሳውዝ አፍሪካ አምባሳደር ያለው ሰውዬ ነው። እና ለኤርትራዊ ዜጋ ቢሴ ፓስ ለኤርትራውያን ብቻ የሚሰጥ ዶክመንት ለእኛ ተሰጥቶን ወደ ኤርትራ እንደምንሄድ ውይይት አደረግን ከአምባሳደሩ ጋራ። አምባሳደሩ ተነግሮትና እንዲህ የሚፈለገው ነገር አለ፣ እሱ ነው እንግዲህ መቶ የምነግርህ። ኤርትራ በአሁኑ ሰዓት በኢትዮጵያ ተቋሞች፣ ድርጅቶች ላይ ምን ያላትን አቋም፣ ምን ያህል እገዛ እያደረገች እንደሆነ፣ ከኢትዮጵያውያን በላይ የኢትዮጵያውያን ችግር በጣም እንደሚያሳስበው የኤርትራ መንግስት እስከ ዛሬም ድረስ የኢትዮጵያ ተቋሚ ድርጅቶችን የኤርትራ መንግስት እንደ አንድ ስራ ይዞ እየረዳ ያለበት በአሁኑ ሰዓት ግን ግንቦት ሰባት እንደሚበለጠ የበለጠ በኤርትራ መንግስት አግዞ እና ብዙ ድጋፎች ተደርጎለት ወደ ኤርትራ እንደሚሄድ እና እዛ ቦታ ላይ ብዙ ነው ምቹ ሁኔታዎች ሊኖሩ እንደሚችሉ ትግሉን ቶሎ እንደሚቀላጠፍ ከኤርትራ መንግስት ባለስልጣናት ጋር በደረጃ ያሉት ባስጠናት እንደተወያዩ በዛ ውይይት ላይ ስብሰባ ላይ እንደነበረ ነገረኝ። እነዛ ነገሮች እንትን አለ እንግዲህ ተነጋግረን ሌላ ቀጠሮ ይዘን ተመለስን። ከአምባሳደሩ ጋር እና እኛ ቀድመን ተገኘን። ሙሉጌታ ከሰውዬው ጋር እንደነገርኩ ስልክ አድራሻውን ተቀብሎ ተለያይተው ስለነበረ መንገድ ላይ ሰውዬው አምባሳደሩ እየመጣ ይደዋወሉ ነበረ። ማንዴላ ስኩዌር ትልቅ ቦታ ነው። ከርቀት ሰው ሲመጣ ይታያል። እዛ ቦታ ላይ የሆነ ሬስቶራንት በር ላይ ቁጭ ብለን ነበረ። ከሰውዬው ጋር ስለሆነ ከርቀት አምባሳደሩን አየን። አምባሳደሩ ከሚጋራም በዚህ ጉዳይ ላይ ሊነጋገር እንደመጣ ወዚዎቹም በዚህ ጉዳይ ላይ ሊነጋገር እንደመጣ ነው የማውቀው። ሙሉጌታ እዛው እኛን አስቀምጦ በርቀት አግኝቶ ሰውዬው ተመለሰ። ይሄ ነገር በጣም ወዳለሆነ ነገር እየሄደ ነው። በቃ ጨርሰናል እንሄዳለን። ሙሉጌታ ሳማገኘው ሰውዬ አይ ጨርሰናል አልኳል ነው ምችልም አንድረጋቸው ጽጌን ማግኘት እንደምፈልግ ከአሁን በኋላ አንድረጋቸው ጽጌን ከሱ ጋር ተነጋግር መሆን እንዳለበት ስነግረው አይሆንም አለ እና ይህን ከሆነ ከዚህ በኋላ ወደ ኤርትራ የማደርገውን ጉዞ በግሌ ሰርዣለሁ አልኩት። ከተጨቃጭቆ ተነጋገረ። ሊያሳምነኝ ሞከረ ምን አለ አልሆነም። ከዛ ኢሚዲየትሊ አቁሜ ወደ ነበረው ወደ ሄሬ የሚኖራበት የግብል ስራ ነው ወደ ስራ ተመለስኩ። እናገለጠ እያበሳቸኝ ያለው ልጆች ከኔ ጋር የሚሄዱትን አምስት ልጆችን በተለያየ ጊዜ አገኛቸዋለሁ፣ በስልክ ምናምን አገኛቸዋለሁ፣ ሙሉጌታ ቀን በቀን አገኛቸዋለሁ። ከኔ ጋር በተፈጠረው ነገር ሀሳባቸውን እንዳይቀይሩ የተለያዩ ውሸት ይነግራቸዋል። እነዛ ውሸቶችን እንገለጠ እያበሳቸኝ እና አቋም እያስያዙ ይመጡ። በመሀል አምባሳደሩ መደወል ጀመረ። አምባሳደሩ ወደ እኔ ጋር ሲደውል ስልክ አላነሳም ነበረ። የሙሉጌታንም ስልክ አላነሳም ነበረ። በቃ ወደ ኤርትራ የሚለውን ነገር አቁሜያለሁ። በመሀል አምባሳደሩ ስልኩንም እንደማላነሳ ላደረጋቸው ችግር ነግሮት ነበረ። ሙሉጌታን ወደ ኤርትራ የማደርገውን ጉዞ እንደሰረዝኩኝ ሲነግረው አንደርጋቸው ጽጌ ደወለ። ከኤርትራ ነው የኤርትራን ስልክ አላውቅም። ዝም ብለህ መሰለህ ለምን አምለን መሰለህ አንደርጋቸው ነው ምስል ትንሽ እንዳዋረፍ የራሴ ምክንያት ሰበብ ፈጥሬ ሌላ ጊዜ እነጋገራለን እንጂ ስልኩ እንዲቋረጥ ሆነ። ከዛን ቀን በኋላ ተደጋጋሚ በጣም ተደጋጋሚ በስራ ሰዓት በምሽት በምንና ሚደውል ነበር እና በመሀል አንድ ቀን ማታ ላይ ደወለ። ስልኩን አነሳሁት እና አናገርኩት። እኔ ምን ልለው እንደምችል ቀድሞ ስለተረዳና ስለተዘጋጀበት አንደርጋቸው ስል እኔ እንድናገር ምንም እድል አልሰጠኝም። እንድሰማው ብቻ ነው። የተለያዩ ነገሮችን ይደረድራል፣ የተለያዩ ነገሮችን ይናገራል። ምን ማታለያና ማሳመኛ ነገር ይነግረኛል። ወደ ኤርትራ ለመሄድ ጉዞ መሰረዜን የተፈጠረው ነገር በቂ ምክንያት እንዳልሆነ ነገረኝ። በትግሉ ጥርጣሬ ካለኝ ኤርትራ ደርሶ መመለስ በጣም ቀላል እንደሆነ አይቼው በፈለኩት ቃል ልመለስ እንደምችል ነገረኝ። ብዙ ነገሮችን ነገረኝ። በመሀል እያስቆምኩኝ አይ እንደማልሄድ ነገርኩት። ብዙ ነገር ይናገራል እንዳልኩ አንዳጋቸው ጽጌ የነበረኝ ዝም ብለህ ቁጭ ብለህ ፓቶክ ላይ የምትሰማው ነገር አለ። ከረንት አፌር ውስጥ ስለስም እየተኮር ነገር አለ። ስለ ውጭ የሚወራ ነገር አለና አንዳጋቸው ጽጌን እንደ ንጉስና እሱን እንዲህ ማለት የሚከብድ አይነት ነገርም እንዲፈጠረ በሆነ ትቀረጣለህና ብዙ ነገሮችን ይናገር ነበርና በመጨረሻ ላይ ያህደኝ የነበረው በጣም ያስቅ ነገር ነው። ማስረሻ ወደ ኤርትራ የሚሄድን ጉዞውን ከሰረዝካለ ባርነት ምናምን እንቀበላለን። እኔም ሻአይን ዛሬ ጠቅልዬ ወደ ለንደን ደግሞ የምመለሰው የፖለቲካ እንቅስቃሴያችንን ዘግተን አርፈን እንቀመጥ ያ ነው ምናምን ብሎ በጣም ኋላ ላይ የተረዳቸው አስቂኝ ባህሪያቶች አሉ። ሰውዬው ሲቃ የሚመስል የለቅሶ አይነት እንትኑ ነገርም በዛ መልኩ ነው የሚናገር የነበረው እና ኦኬ እስኪ ላስበት አልኩና ድጋሚ ተገናኙ። ይሄ አሰብኩም እኔ በእኔ ምክንያት ይሄ ሰው ከበዛ ነገር ውስጥ እንትን የሚቆሙ እና ለትግሉ አስፈላጊ ከሆንኩ ይሄዳለውን አቋም ነው። ግን ስለ ያልገባኝ ነገሮች አሉ። እሱ ሲነገራቸው የነበሩት ነገሮች የሚገርሙ ነገሮችም አሉ እና እነዚህም ብቻ አልነበሩም፣ ሌሎች የሚናገራቸው ነገሮች ነበሩ። ኋላ ላይ በእኔ የሚደረግ የነበረው ከሌላት ጋር የሚደረገው ፕሮሰስ በሙልጌታ በኩል እንዲቀጥል ተደረገ። ይህም ጉዳይ እንዲያልፍ ተደረገ። ከዛ የስድስታችን ፕሮሰስ ተጀምሮ የኤርትራ ኤምባሲ እንትን ይሰጠን ሙሴፋት ለኤርትራ ብቻ የሚሰጥ የጉዞ ዶክመንት ነው። ያ ተሰጠን። እንደዚሁም ሙልጌታ በሆም አፌር ኦፊስ ውስጥ የሚሰራ ስለነበረ ለሪፊጂ የመኖሪያ ፈቃድ የሚሰጠው የሳውዝ አፍሪካ ሚኒስትር መሰረት እዛ ውስጥ አንድ በሪፊጂ አንድ ሴንተር ሲሰራ የነበረበት ስለሆነ ሁሉ ነገር ያውቃል። ወደ ኤርትራ ለመሄድ እንግዲህ እኛ ሴፋቱን ከማግኘት ውጪ ሳውዝ አፍሪካ ላይ የምንኖርበትና በመከራ በስቃይ ያገኘነውን የመኖሪያ ፈቃዳችንን ሰርዘን ቀደን መሄድ ነበረብን። ያንን ነገር አደረግም። በሙሉጌታ በኩል ተደረገ። ኢትዮጵያ ያለን ያው ሴፋቱ ኤርትራ ነው። እንዴት ሊደረግ እንደቻለና ምን ብሎ እናደርገው እንደመጣን አናውቅም። የስድስታችን አሰርጎ ሁሉ ነገር አስጨርሶ እንትን አለ። ከዛ በኋላ የኤሌክትሮኒክስ ቲኬት በአንድረጋቸው ትገበቱ ተላከለት በኢሜል። ከዛ በኋላ ነው ወደ ኤርትራ የሚሄድ ጉዞ የተገኘ።
እስኪ አንዳርጋቸው አሁን ብዙ አንተም ካልመጣ ሌላውም ካልመጣ እኔ ወደ ለንደን እንገባለሁ ብሎ እንግዲህ እንዳልከው ስልጣን በተናነቀ ሆኖ ድራማውን ሰራ። አንዳርጋቸው ኤርትራ መመላለስ የጀመረው የዛሬ ስድስት ዓመት ነው። ቅድም ለማስቀመጥ ሞክሬ ያለው እስኪ አንተ ኤርትራ ስትገባ ወይም ደግሞ እናንተ ኤርትራ ስትገቡ አንዳርጋቸው ምን ሰርቶ ነበረ? እንግዲህ ስድስት ዓመት ሙሉ ቅድም እንዳልከው ብርሃኑ ቢሆን ሲጠየቅ እኔ ብዙ አላውቅም ሩን የሚወጣ አንዳርጋቸው ነው ይለናል። ከመጀመሪያው ከአንደኛ ጉባኤ ጀምሮ ነበርን መጽሐቶች ድርጅቱ ከተመረቀበት ጊዜ ጀምሮ በአባልነትና ኃላፊነት ነበርንና ይሄ ሁሉ እኛ ስንዋት ነበር። አንተም ደግሞ በቃ እንዲህ ከሆነ ይህ ወደ ለት የመለሳለሁ ያለ ደግሞ አመት ከምናምን በፊት ነው ህዝባዊ ሀይሉ ከመመስረቱ ኦልሞስት እንግዲህ አመት ማለት ነው። እስኪ ምን ሰርቶ ሊቆይ ነው? ሌላው ኢትዮጵያ አሁን አውሮፓም አሜሪካም በዲያስፖራ ሀገር ውስጥም ላለው ይህን ሰርተናል የሚል ነገር ስለሌላቸው የግንቦት ሰባት ዲሞክራሲ የመጀመሪያውም ጥያቄ ውሸት እኮ ኢትዮጵያ ነዘባል አታጭበርብሩን፣ ስራ ከተሰራ በጋራ እንስራ፣ የማይሰራ ከሆነ ደግሞ ያስመራበትን ምክንያት ግልጽ አውጥቶ ተነጋግሮ መፍትሄ መፈለግ ይሻል ነው የምንል የነበረው። የግንቦት ሰባት ህዝባዊ ኃይል ምስረታውን የእኛ ነገር መውጣትና አፈንግጦ መሄድ ጉዳዩ የከፋ መሆኑ ሲታወቅ የድረስ ድረስ የተሰራ ጉዳይ ነው እና እስኪ እናንተ ስትደርሱ ምን ሰርቶ ነበር? አንዳርጋቸው ለአምስት ስድስት ዓመታት ሲመላለስ ነበር ምን ሰርቶ ቆያችሁ? የሆነ ነገር ደግሞ ካለ ለምንድን ነው አንድ ሰው ካልተገኘ እኔ ወደ ለንደን እገባለሁ በቃ ትግሉም ብሎ ማለት ያስፈልገው የሰራው ነገር ነበረ?
ጥሩ ጥያቄ ነው። በጣም መመለስ ያለበትና በዝርዝር ነገሮችን ሞቴል ነገሮች ላይ ወረዱ ሰዎች የምናውቀው ነገር ነው እና ከዛ በፊት ያው ጉዞዎችን ሄደው ኦክቶበር 18 ኤርትራ ገብ ከሳውዝ አፍሪካ ኦክቶበር 18 2012 ከጆሃንስበርግ ተነስተን በግብፅ 18 ሰዓት ትራንስፈር አድርገን ኤርትራ ገባን። ኤርትራ ውስጥ አውሮፕላን ደረሰ። ቅድመ ተነግሮን እንደነበረው ከሁሉም ህዝብ ጋር ሳይሆን ሌላ ህዝቦች አውሮፕላን ወርዶ ወደ ባስ እንዲገባ፣ እኛ ግን ለብቻችን ሌላ ባስ ቪአይፒ የሚል ስድስት ሰዎች ሚድን ትልቅ ባስ ነው ስድስታችን ይዘት እንዲንገባ ተደረገ። ስንገባ ከዛ ከኤርፖርቱ ከአውሮፕላኑ ወደ ቪአይፒ መውጫ ጋራ አንደጋቸው ትልቤ ከሌላ አንድ የኤርትራ ደህንነት ሰው ጋራ ቆሞ ጠበቀን። ባስ ውስጥ ሳንወርድ አየነው። ወረደን ወደ ሪሴፕሽን ማሚን ወደ ቪአይፒ ክፍል ይዞን ገባ። እንግዲህ በጣም የሚያስቅ እንትን ነው። ፖስቶሱ አንድ ጋዝ ስቴሽን ላጥለው የወራለቁ ወንበሮች፣ ሶፋዎች ምናምን ማጠራቀም የሚመስል ክፍል ውስጥ ገባል። ስለ ክፍል ስለ ኦፊስ ላከን ደንግጦ መናገር ጀመረ እና በጣም ይንቀጠቀጣል። ስለ ኤርትራ ሲያወራ ይጠነቀቃል። አንተንም ያሳምን ይፈልጋል። ከኢትዮጵያ በላይ የኤርትራ ጉዳይ የሚያሳስበው ሰው ምስሉ በኋላ ዝርዝር የምነግር ነገር ነው። የኤርትራ ባለስልጣናት እንደዚህ ላይ ታይታይ የሚባል ነገር ልክ እንደ ወያኔ የሚያሳስባቸው አይደሉም። ምን መገንባት፣ ወንበር፣ ሶፋ፣ መንገድ፣ አስፋልት፣ ፎቅ የሚያሳስባቸው ሰዎች አይደሉም። ሌላ ነገር የሚሰሩ ሰዎች ና ከህዝባቸው የሚፈልገውን ነገር በደንብ ጠብቀው የሚያውቁ ሰዎች ናቸው እና ለዛም አሁን እንግዲህ ይሄ ትልቁ የፕሬዚዳንቱ ሁላ ሰዎች ሲመጡ እዚህ ቦታ መቀበያ ና ሌላ ነገር ደስ ትንሽ ቆይታ በኋላ እንግዲህ ከኤርትራ ኤምባሲ ምን ከኤርትራ ከአስመራ ኤርፖርት ምንም ዶክመንት ሳናሳይ ምንም አይነት ኬት እንደመጣ ነው ሲያታወቅ በባይሮ ብር እንድንወጣ ተደረገ። በጣም እንግዲህ ኬርም በኋላ በቤት ላይ የገባ ነው። ስንገባ የአንደጋቸው ጽጌ መኖሪያ ቤት አለ። ትን ከአስመራ የኤርትራ ባለስልጣናት ከዚህ በፊት እንዳልከው ስድስት ዓመት ሲመላለስ እንዲኖርበት የተሰጠው በተንታለ ምግብ ውስጥ አስመራ ውስጥ ትልቅ የሚባል የመኖሪያ ቤት ነው። ባለሶስት ክፍል መኝታ ቤት ነው። ሁለት ሴት ሰራተኞች አሉት፣ ምግብ እያበሰሉ የሚያበሉት። አፍቀተኛ አለ። እንግዲህ ይሄ ሁሉ ለአንደርጋቸው ጽጌ ነው፣ በእኛ ተብሎ የተደረገ ነገር አይደለም። በዛ በሚት ስንገባ አንድ ከኛ ቀድሞ ከሰዓታት በፊት ከኬንያ የመጣ አሰፋ ማሩ በሚል ወይም ደግሞ በእውነቱ የሚባል ሰው አሁን የህዝብ ኃይል ዋና አዛዥ ተብሎ ተሾመ ሰው ማለት ነው። ያ ልጅ ቀድሞ ከኬንያ ገብቶ አግኝተነው ነበረ። ገባን፣ ተገናኙ እና ይህን ይመስል ነበር ወደ ኤርትራ ገባችን። ኤርትራ ከገባን በኋላ እንግዲህ ምን አያችሁ አንድ ረገት የስድስት ዓመት ይህን ሲመላለስ ምን ሰርተዋል ምን አድርጓል ካልፍ አንደርጋቸው ጽጌ ኤርትራ ያሉ ምንም ስራ ሲሰራ ነበር። እውነቱን ለመናገር አንደርጋቸው ጽጌ ከአስመራ በላይ ቆይተው ዱባይ ምን እንደሚሰራ ነው ክም እስካሁን ከ ምናልባት ዛሬ መስተዋሉ ከለንደን ከኤርትራ ዱባይ ነው ይችል ከትግሉ ጋራ ከምኑ ጋራ እንግዲህ 24 ሰዓት እና እድሜ ይሁ ለትግሉ ሰጥቻለሁ የሚል ሰው ወደ ዱባይ በምን ምክንያት እንደሚመላለስ የማይታወቅም ዱባይ የሚመላለስ ነው። ምንም ይህን የምትለው ነገር አይደለም። አንደርጋቸው ጽጌ የምታውቀው ነው። የተለያዩ ነገሮች እንገባና ኤርትራ ስናደርጋል ተብለው እንዳይጠየቅ የተለያዩ ሰዎችን በትልልቅ ዘብ በማታለል ከኢትዮጵያ ወደ ኤርትራ እንዲገቡ ያደርጋል። አንድ ሁለት ሰው አስገብቶ እንግዲህ ከሻዕቢያ ሰዎች ጋራ የተሰሜ ከንድ ስልጠና አሰጥቶ ኢትዮጵያ መላክ ነው። እነዛ ሰዎችን በቀላሉ በቀላሉ ሁሉ ጊዜ እንደተያዙ ነው። መፈንቅለ መንግስትን ሞክር ያለው ሞክረናል ነው የሚለው። እነዛ ሰዎች ጠቅላላ እንግዲህ ሞከሩ የተባሉት እነሱ ያሉ አደረጃቸው የሚሏቸው ሰዎች በሙሉ እንትን ናቸው። እነዛ ነገሮች በሙሉ አደረጃቸው የሚነትን ኢትዮጵያ ውስጥ ትልቅ ትግል ለማድረግ ሳይሆን እዛው ሜዳ ውስጥ አለሁኝ እና ተሳካም አልተሳካም አደረጃቸው ጽጌ ተሞከር የሚባል ነገሮችን ዘወትር እንዲራገቡ የሚፈልገው ነገር አለ። እዚህ ጋር በጣም የሚያሳዝነው እና በጣም ከማንም አንድ ኢትዮጵያ የማይጠበቅ ነገር ከአደረጃቸው ጽጌ ተደጋጋሚ የሚሰማው ነገር እነዚህ ሰዎች በተለያየ ምክንያት ተታለው ኤርትራ ይገቡና ከኤርትራ ምግብ ብቻ ነው ከተለያየ ድርጅት እዛ ካሉት ከአርበኛም ከተለያየ ምግብ ተመለመሉ ወደ ኢትዮጵያ ውስጥ የፈንጂ ጥቃት እንዳደርሱ ሌላም ስራሚሰሩ የሚላኩ ሰዎች ናቸው። በሙሉ ማለት ነው በሙሉ አንደርጋቸው ጽጌ የላካቸው ሰዎች በሙሉ በኢትዮጵያ መንግስት የደህንነት ባለስልጣናት እጅ ስር ናቸው። ያንን ሁላችን እናውቃለን። እሱን አይደብቁም፣ በግልጽ ነው የምናውቀው። ስለ እነዛ ሰዎች እንግዲህ አንስትና ከዛ ሰዎች በተለያዩ ምክንያት ኤርትራ ገብተው ችግር ውስጥ ያሉ ሰዎች ናቸው። ቤተሰብ አላቸው፣ ሚስት፣ ልጅ፣ ቤተሰብ መስተዳድሮ የነበሩ ሰዎች ናቸው። ያንን ጥቃት ሊፈጽሙ ሲገቡ ሲያዙ ከዛ በኋላ የሚፈጠረው ነገርም ታጣለ ያዛል በሽብር ጥቃትም ምናምን ሊፈጽም ተብሎ ተይዞም የሚገባው ውሳኔ ተፈርዶበት አገኛለን። ይህ ነገር አይደለም ዋናው። አንዳንዳቸው ችግር እነዚህ ሰዎች በተመለከተ ሁሉ ጊዜ ለእኛ የሚለን ነገር አለ። እነዚህ ሰዎች ነው ዘወትር የሚሳለቅ ሰው ቤተሰቦቻቸው ልጆቻቸው የሚበሉት እንደሌለ የምናውቃቸው ልጆች አሉ። በአሁኑ ሰዓት እስር ቤት ውስጥ ያሉ እነዚህ ሰዎች ዘወትር የተያዙ በእነሱ ዘልዛላነት በእነሱ ዝርክርክነት እንጂ አንዳርጋቸው ጽጌ ጠንቃቃነት ወይም ደግሞ አንዳርጋቸው ጽጌ በሰራው ስራ የተያዙ ሰዎች አስመስሎ እንደምናገር የለም። ትልልቅ የመንግስት ተቋም ሰሩ የነበሩ ጀኔራል አሳምነው ጽጌ እና ተፈራ ማሞን ሌሎችንም ሰዎችን ሁላ እንደ ትልቅ አዘቅት ችግር ውስጥ የከተተ ሰው በእነ ተፈራ ማሞ በእነ አሳምነው ጽጌ በእነ መላኩ ተፈራ ሽማግሌ ሰው የሚሳለቀው ሳቅ የሚናገረው ንግግር ሌሎቻችንንም እዛ ኤርትራ ላይ የነበረ ሰዎች በጣም ይረብሽ ነው። መሳፍን ታያለው ወንድሙ ኤርትራ ገብቶ ሲመለስ ሌላ አራ ሲሰራ የተሰጠው ስራ ሲሰራ በኢትዮጵያ ደህንነቱ ሲጃ ላይ ተያዘ የሚባል አሁን የአስራት አመት ስደኛ የሆነ አንዷለም አያሌው የሚባል ወንድም አለ። መሳፍን ታያለው ታቁሳቃሱ ሲዲኑ ነበረ የግንቦት ሰባት ሰው ይህ ልጅ ከኛ ጋር ኤርትራ ውስጥ ነው። በሱ ፊት ስለ ወንድም ይሳለቃል። የሱ ጓደኞች ሌሎች ልጆች ልጆቻቸውን ሚስቶቻቸውን ጥለው እስር ቤት ናቸው። በእነሱ ላይ የሚሳለቅ ሰው እና እነዚህ ነገሮች ይረብሹ ነበር። እና የአንዳርጋቸው ጽጌ ይሄ ገባ የምትለው ስራ አንዳችም ነገር የጠበቀ ያየ ነው የሰራው ስራ ምንም ነገር የለም። የበለጠ ምን ጠበቀን? አብረን እንግዲህ ወደ ኤርትራ ስንወርድ አብረናቸው ስራ እንሰራለን ብለን ገምተናቸው የነበሩ የተለያዩ የኢትዮጵያ ተቋሚ ድርጅቶች ኤርትራ ውስጥ ያሉ ሰዎች ከአንዳርጋቸው ጋር ትልቅ ቁርሾ ውስጥ ገብተው፣ ምክንያቱም አንዳርጋቸው ጽጌ በተለያየ አጋጣሚ ማንነቱን ተረድተው የሚሸሹበት ሰዓት ነው የነበረ። ከዛ በኋላ ወይም በፊቱ ማንም እያነሳ ከዛ ሊልክና ሊሰራ ፈቃደኛ ያልሆኑበት ኤንቫይሮንመንት ነው የነበረው። እና እነዚህ ናቸው ኢቨን ግንቦት ሰባትን በጥላቻ አይተው እንዲቀበሉ ተደርጎ ነው በተሰራ ሰዓት ላይ ነው እኛ ኤርትራ ምድር ላይ ወረድን። እና አንዳርጋቸው ጽጌ ምንም ይሄ ነው የምትለው ግንቦት ሰባትን ስድስት ዓመት እዚህ ግባ የምትለው እና ጥፋት እንጂ ኪሳራ የሰው ልጅን አደጋ ችግር ውስጥ መክተት በዛ ነገሮች ላይ መሳለጥ ብልግና እና ምንም የረባ የምትለው ነገር የለም። ይህም ነው የምለው።
እንግዲህ ቀደም ብሎ ጀምሮ አድቮኬት ስናደርግ የነበረው የሚደርሰው በደል፣ የሚዋሹት ውሸት በግለሰብ ደረጃ የሚቆም ሳይሆን በአጠቃላይ ኢትዮጵያውያንን ወይም ደግሞ የኢትዮጵያን ሕዝብ በጅምላ የሚዋሽና የኢትዮጵያን ሕዝብ በጅምላ ወደ ታች ለመስጠት የሚደረግ ሩጫ መሆኑ ሲነገር ነበረ። ለዚህ ማሳያው ግንቦት ሰባት ከተመሰረተ በኋላ ኤርትራ ላይ መውረድ አለበት ተብሎ ከተመለመሉና ስልጠና ከወሰዱት መሀል አንተ ነህ አውስትራሊያ ያለው። ከዛ በኋላ ደግሞ ከእናንተ ጋር ከነበረው የቴዎድሮስ ደብዳቤ አሁን ደግሞ በቅርብ የሱዳን ምልመላ ላይ የነበረ ዳንኤል በትግል ስሙ ዳንኤል እነዚህ ሶስት ልጆች ቁባኝነት ሰጥተዋል። በዚህ መሀል ደግሞ የበሳትን ታያሌ ወንድም ለስር በተዳረገበት ዘመን ወይም ሰዓት ላይ እኔ የስዊድን የግንቦት ሰባት ሰብሳቢ ነበር። መሳፍን ታያሌ በኔ ስር ነበረ። መሳፍን ታያሌ ላይ የነበረው ሳይኮሎጂካል ተጽዕኖ ራሱ የግንቦት ሰባት ሳይካሄድ ምን እንደነበር የሚያሳዩ መረጃዎች ናቸው። እስኪ የእነኝህም ሰዎች ይጠቁም ማለትም የአንተነህ፣ የቴዎድሮስ ደብዳቤ፣ የዳንኤል አሁን የኢንተርቪው ቅርብ ጊዜ ኢንተርቪው ያስቀመጡት እውነት አንተ ከምታውቀው እውነታ ጋር ምን ያህል የተዛመደ እና ምን ያህል የጠለቀ ነው? በተጨማሪ ደግሞ እያንዳንዱ ወገን ላይ የሚደርስ ወስደን አሁን የምናወራ ስለ ኢትዮጵያውያን ስለገቡ ስለታሰሩት በእና እንዳርጋቸው ውሸት በመብርሃሩ ክሰት ወይም ደግሞ በአጠቃላይ ባለ አጉል እምነት ምክንያት የተጎዱት ነው። እስኪ እዛ ገብታችሁ ደግሞ በተጨባጭ እናንተ ላይ የሚደርሰው እናንተ ላይ ብቻ ሳይሆን በሌሎች ተቃዋሚዎች ላይ ሲንደርሰው አንዳርጋቸው መዛለፍና መዘባበት ማሾክ ባሻገር እስኪ በተጨባጭ ምንድን ነው የሚደርስባችሁ? ከዛ ባሻገር ደግሞ ይሄ ስራ አስፈጻሚ ኮሚቴ መጥቶ ምን አድርጎ ነው ሄደው? ቡድነትቄ አንደርጋቸው ወንድም ነው ሳሌ ወንድሙ አጥቶ ወጣለ እዚህ ግባ የማይባል በፖለቲካ እውቀት የሌለው የአንድ ወቅት ላይ ተፈላጊ ሆኖ የገባ ሰው ነው። ሌላው ዶክተር ታደሰ ብሩ ነው። እነዚህ ሰዎች ምን አድርገው መጡ? እስቲ ለክለል አድርገባቸው ታስረዳለህ?
ኦኬ ጥሩ። በብዛው ከዛም በኋላ በብዙ ችግርና በብዙ መከራ ከዛ ከነበረበት ችግር ወጥተው የነበረውን ነገር ከወጡ በኋላ ልክ አሁን እኛ እንደምናደርገው በማጋለጥ የሞከሩ ልጆች ነበሩ። የነሱ ያስቀመጡት ፋክት ምን ያህል ነበረው ያልከው ነገር ትክክል ነው። ኤርትራ ውስጥ ያለውን ነገር እዛ በተለይ የኢትዮጵያ ተቃዋሚዎችን ሻዕቢያ የሚያጉርበት አሬና ውስጥ ያለው ስቃይ፣ ሰቆቃ ምናምን ምናልባት በቪዲዮ ቀጥተህ የምታሳየው ነገር እንጂ ብዙ በአፍህ ነገር ለመግለጽ የምትችል ከሆን ጥሩ ኦራተርም ጥሩ ተናጋሪ መሆን የሚጠበቅ ይችላል። እና ምንም ቃላት የለኝም። ምናልባትም ምንም ቴድሮስ መዳን ደሞ አንተ ነው ምንም ነገር የዳንኤልም ከወጣም በኋላ ሱዳለ ወይም አጋጣሚ ምክንያት አጋጣሚ ነበረን። የምንም ክም እዛው እያለን አሬና ሰምተና ደሞ አንተ ነው ምንም ነገር እናውቃለን። እነዛ ሰዎች ምንም አይነት የጨመሩት ነገር የለም እንዳልኩ ነው። ምናልባት የኔ አይነት እንደውም ችግር ያለባቸው ነገሩ በግልጽ ለማስቀመጥ አቅሙ ያልነበራቸው ሰዎች ናቸው። በቃ ከቃላት በላይ የሆነባቸው ነገር ነው ለመግለጽ የሞከሩት። ሙዚክ ያየውን ነገር ማስቀመጥ ባለበት ደረጃ ተቀምጧል ወይ? ምናልባት እሱ የመግለጽ አቅሙና መግለጽ ችሎታ ሊሆን ይችላል። ከዛ በላይ እንጂ ምኒልክ የተናገረው ትድረስ ሀይለኛ ማለት ነው ምንም አይነት እንትን አልነበረው። ማደናገሪያ ነገር አልነበረው። ፋክቱን ያስቀምጠው ፋክቱ ነው። ወጣ በወጣ እንደ አንድ ንጹህ ሰው አንድ ኖርማል የሚያስር ሰው ያንን በህዝብ ላይ በወገን ላይ በሀገር ላይ የሚደረግን ነገር ለዚም በሀገር ልጅ የሀገር ልጅ ላይ የሚደረግን ነገር አይተወሰን ዝም ብለን መቀመጥ ለራሱ እንትን አይደለም፣ ምንድን ነው ጤንነት አይደለም። ያንን ነገር ነው እንግዲህ ሰብአዊነት ትክክለኛ የሰው ልጅ ባህሪ ስሜታቸው አስገድዷቸው ያንን ያለው ነገር ለመግለጽ የሞከሩት ነው። የአንተነ እንደዛ ተጎሳቁሎ መውጣት ከአንተ ነገር አብሮ የነበረው አስመላሽ አሁን ዘንባ ተመልሰን በብዙ መከራና ሙዚቃ ከአራት በኋላ ወደ ጥርጭት ይሆናል ይጠይናል። ይህን ኤርትራ ላይ ሊያቆመው የሚችል እዛ ኤርትራ ሊሞት ብቻ በደረሰበት ከኤርትራ ወደ ዩጋንዳ ወደ ነበረበት ሀገር መለሰውታል። ይሄ ልጅ እንግዲህ ለምን ዝና ላይ ለምን ተቀመጠ ስትል እኔ ልጅ በቅርበት አውቀዋለሁ። ከማንም በላይ ነገሮችን ማግለጽ የሚፈልግ ነው። ነገር ግን በዚህ በተቃዊ ፖለቲካ ጎራ ግንቦት ሰባትን የነካ ተቃዋሚ የነካ ሰው እነሱ አንደርጋቸውን ጥገኝ የተቸ ሰው የአንደርጋቸውን ጥገኝ ብልግና የተናገረ ሰው አንድ ሌላ ታርጋ የሚለጠፈለት ነገር አለ። ያንን በመስራት ሊሆን ይችላል እንግዲህ የቻለውን ችሎ የያዘውን በውዱ ይዞ ቁጭ ያለበት ምክንያት ይሄ ነው። እንግዲህ የነጣ ይምጣ የሚሉት መድኃኒት ምኒልክ እኛም እንግዲህ ያንን በመስራት እኔ በወያኔነት ነገር ፈረጃለሁ ብዬ ሌላ ስም ሰጠኛለን ብዬ ያየሁትን ፋክት ማስቀመጥ የማልችል ከሆንኩ ከአንደርጋቸው ጽጌ የምንለየ አይደለም እና እነዛ ነገሮች መሸሽ ምንም አይነት እንትን የለውም። አቅም ነበራቸው፣ ጉልበት ነበራቸው። እነሱ ያወጡትና የሰጡት ነገር በጣም መመሰቃቀል፣ በጣም መደነባቀር ተፈጥሮ ነበረ በድርጅቱ ውስጥ ይሄ ነገር በወጣ ሰዓት ማለት ነው። የምኒልክ መውጣትና ቶሎ ወደ ሚዲያ ወደ ማንተ የሄደበት መንገድም ትልቅ ችግርን የፈጠረ ነገር ነው የነበረው እና ወዲያውም በኢካድ እኔ ነበርኩም በወቅቱ በከረንት አፌር በኩል እሱ ስም የማጥፋት ያለ ስሙ ስም የመስጠት ስራ እንዲሰራ ለነ ጃና ሞራና ለነ ለሌሎች ግሙታባ ሰዎችና በከረንታፌክስ ባድምነት ለሚሰሩ ሰዎችና ዌብሳይቱን ለሚከታተሉ ሰዎች ከልጅ ፎቶግራፍ ጋር ታይዞ አንድ ነገር ተጻፈላቸው ለቀቁት ያንን ነገር አለ ያንን እኔ ምን ሊባል እንደምችል ይሄንን ነገር ታውጋለ አሁንም ምን ሊባል እንደምችል በርግጠኝነት እያወቅኩኝ አሁን ይሄን ነገር እንደምንጀምረው እኔ አድሬስ ያድርግልኝ የምፈልገው ነገር ፋክቱ ይቀመጥ የኢትዮጵያ ህዝብ ይወቀው ይንካ እንጂ ለኔ ይሄ ነገር እንትን የሚሰጠኝና አይደለም ያንን በመፍራት አብረን አርተን ምንቀመጥ ከሆነ በጣም ትልቅ ችግር ነው ያው እነሱ ልባቸው እንዲያጣበቃቸው ያለው እና ይሄ ነገር ተሰብሮ መውጣት አለበት ለኔ ወያኔ የሚባለው ከሆነ መወየድ እንደዚህ ከሆነ ከጥፍሬ እስከ ጸጉሬ ድረስ ወይኛለሁ አመረጋቸው ጥግ የሚሰራው ብልግና መናገር ወያኔ መሆን ከሆነ ከጥፍሬ እስከ ጸጉሬ ድረስ ወይኛለሁ ያ ነገር ነው ቀጣይ የነበረው ኤርትራ ውስጥ የነበረው ቆይታ የስራ አስፈጻሚዎች ወደ ኤርትራ መምጣት የራሱ የሆነ ትርጉም አለው በአጋጣሚ ለእናንተ መስኪሆኑ ወደ ኤርትራ በመጡ ጊዜ ወዲያውኑ ዲሰረንቢዎች በሰፈቱ አይሳፊት ነበር ያ ነገር በራሱ የፈጠረው መመሰቃቀል ነበረ የሆነ መደናበር ነገር ነበረ ከዛ በኋላ መሰቦች የመጡ የዚህ ነገር ብዙ ነገር በራሳቸው መተማመን የለም በግንቦት ሰባት ሰዎች መካከል መተማመን የለም የዚህ ነገር እንዳልኩ ኤርትራ ውስጥ ያለው ነገር በሙሉ ለማንም ዝግ ነው ከአንደረጋችሁ ጽንገ በስተቀር ለማናቸውም ዝግ ነው የዚህ ነገር አድራጊ ፈጣሪ ጀማሪ የፕሮጀክቱ እንትንም አንደጋቢ ጽንገ ነው ኤርትራ ውስጥ ለምንመጡ ምናልባት በዚህ ትግል ላይ ያላቸው ጥርጣሬ መሬት ለወርዶ ለማየት ሞክረው ነበረ ለማለት ትችል ይሆናል ግን እነዛ ሰዎች በተባለው ደረጃ ስራ ሊሰሩ መጡ ከተባለ ስራ ሊሰሩ የሚችሉ ሰዎችን አይደለም ስራ ሰርተው የሚሄዱ ሰዎችን አይደለም ሶስት ወር ሙሉ ዝም ብለው ነገ ምናልባት ፕሮፋይል ማሳመሪያ ለትግሉ አከፍለናል ለማለት ያህል አሬና ለሶስት ወር ተቀምጠዋል የፌደራል ስልጣና በሚወስድበት መሀል ላይ ዶክተር ብር ማነው ዶክተር ታደሰ ብሩ የፖለቲካ ስልጠና ብሎ አንዳንድ ነገሮችን አዘጋጅቶ ይሰጥ ነበረ አብሬቶ ስኙ የተወሰኑ እንቅስቃሴዎች ነበሩ ለነበር ነው ሰዎች ብዙ አልነበርንም በጣም ጥቂት ሰዎችም ነበር ነው እና እነዚህ ሰዎች ምንም አይነት ነገር ሳይሰሩ ምንም ነገር ስናግረው ምርን ስንነጋገርበትም ነበረ ምንም ሳይግዱ እንደመጡ ምንም ሊያደርጉ እንደመጡ እነሱ በመጡ ሳምንት ሳይሞላቸው አንደረጋችሁ ጽጌ እንደለመደው ምንነቱ ለማታወቅ ለደህንነትና ለስራንትን ጥንቃቄ ሲባል ወደ እንደሚሄድ አይነገርም ይባላል ሄደው ሁለቱ ለምሱ ጥሎም ሄደ እንግዲህ ብዙ ችግሮች ብዙ ችግሮች የመጣን አሬና ከወረድን በኋላ እነዚህ ነገሮች የሚመሱ ለምንድ ተመለስ ብለምን ነገር በዘርዘር አንድ ለማስረዳት ያህል አሬና ልክ እንደገባ ምትለው ነገር ነበር አሬና ልክ እንደወረድን ሰባት ካምፕ አይደለም የኮሎኔል ፍጹም የሚኖርበት አንድ አሬና የሚባል ተራራ ነው እዛ ላይ ጥግ ላይ አንድ ጎጆ ቤት አለች እዛ ጎጆ ቤት ጋር መጣን እዛ ጎጆ ቤት ጋር ስንደርስ ሶስት ሰዎች አገኙ በጣም ተጎሳቆሉ በጣም የቆሸሹ በጣም ከልክ በላይ የሚያሳዝኑ ልጆች ማለት ነው። እኔ አሁን በዚህ ሰዓት ስነግርህ እየተረበሽኩኝ ተፈጥሮብን የነበረው ስሜት ቀላል አልነበረ። እነዚህ ልጆች እንግዲህ ቀድሞ ወርደዋል የተባሉ ልጆች ናቸው። በዛ ደረጃ እንትን መሆን የነበረባቸው ልጆች አይደሉ። አንዱ ከሶስት ልጆች መካከል አሉ ተታለው ኤርትራዊ ነው
አይዞ
ዘመነ ካሴ የአማራ ክልል ወጣቶች ሊቀመንበር የነበረ ነው እሱ እንግዲህ ከልመን ሳት ተሰጥቶ በነበረው ኢንተርቪው ሰንተና ብዙ ምስሉ እንዳገኘ ነው እኔ ተማሪ ያለሁኝ አዲስ አበባ ዩኒቨርሲቲ ያቆይ ነበረ። ተማሪ ያለ አንድ ጊዜ አብረን የነበርን አንድ ባች ነበረ። ከስዊዘርላንድ ነው የመጣው። በዚያና ሞራ ተምር ብሎ ዜና ቦታ ይባላል። በጣም ቆሽሾ በጣም ራሱን ጥሎ አውቀዋለሁ እንጂ አንድ ልጅ ደግሞ ሌላ ከዘመነ ካሴ ጋር አብሮ ይመጣሉት። በጣም እኛም ሰላም ለማለት እንኳን ፋስ አላገኙም። መኝታው ላይ ሆኖ ያስበልስ ነበር። በጣም በሽታ ላይ ነበር። እንግዲህ ከደቡብ አፍሪካ የመጣን ሰዎች ሶስት ሰው ነበር የጠበቀን። በካምፕ ውስጥ ያገኘነው ሻንጣችንን ጥለን ሰላም ተባባልን። እንደረገርኩ አሰጣጥ ነገርም የነበረው አመልካቸው ጥጌዛ ውስጥ አጉሮ ጥሏቸው ነው የሄደው እና ሌሎች ልጆችም ነበሩ። መሳፍን ታያለ ምናገር እንዲቀምስ ሰው እንዲመለምን ተደረገ። ዳንኤልም ቀድሞ ከገቡት ማለት ነው ኢትዮጵያ ገብቶ ሰው እንዲያመጣ ተልኳል ተባለ። ዳያስፖራ ወይም ደግሞ አንድ ሸዋይረት የሚባል ከዳላት ከአሜሪካን ይቶታል የመጣለች ተሰነኝ በጣም በአሰቃቂ ሁኔታ ካለ ሆስፒታል ተልኮ ነበረ እና ከአብዛኛው ሰው በህመም ምናምን እንትን ያለበት ነበረ። በዛ ሁኔታ ነው ያለ እሱ ሊያታምም ሌላ አስመላሽ የሚባሉት ድሮ ከእናንተ ነጋራ የገባሉ ወደ አስመራ ከአራት አመቶች እንደነገርኩ እሱ ሊያታምም ይሄዛል ገባ። በጣም የሚያስደነግጥና ጉዞ ሾክ በጣም እንግዲህ በዚህ ደረጃ መሆንትን ያለ ምክንያቱም የተነገረ ነገር አለ። ትግሉ በምን መልኩ እንደሚሄድ የኤርትራ መንግስት ምን ያህል ለዚህ ነገር ትኩረት ሰጥቶት ምን ያህል ድጋፍ እንደሚያደርግ አደጋች ሲል የሚነገራቸውን ነገሮች ምናምናምን ልጆቹ ከነበራቸው ባክግራውንድ እና ከመጡበት ነገር አለ ስመለከት በጣም አሳሳዘን የነበረ ነገር ውስጥ የገቡበት ሁኔታ ነው ያለው። እዛ ጋር በምግብ እጥረት በቆሻሻ ውሃ እንግዲህ እዛ ቦታ ላይ ይጠጣ የነበረው ልጁን ታሞን ሲያስመልስ የነበረ ልጅ እንግዲህ ወባና ይሄ ታይፎይድ ነው ያለብንት ተከብትና ከአህያና ከፍየል ጋር ተሻምተን ውሃ ቀርተን ሲጠጣ ነበር። ያ ምን ይጠጣልኝ ታሞ ዳስፖራ እንዳለው ይሄ ሸዋይረት ከዳላት የመጣል በዛ ህመም ነው በውሃ ልወለድ በሽታ ታሞ ነው እዛ ሄዶ የነበረው። እንግዲህ ስድስታችን እና ሌሎቹ ቀድሞ የነበሩ ሰዎች እዛ መጣን። ሌሎቹ እንግዲህ ብዙዎቹ ከኔ በለጥ የተደናበሩ ነበሩ። ምክንያቱም ምንም ባሰማም በሺ የሚቆጠር ሰራዊት እዛ ቦታ ላይ እንደወረደ ቀድሞ እንደወረደ የሚያውቁ ናቸው። የታለ ሰው ብሎ ጠየቁ። ምንም እንደሌለ ተረዱ። በጣም ተረባበሹ። ያለው ነገር በጣም የሚያስደንግጥና የሚያስፈራ ነገር ነበረው እና ይህንን ይመስል ነበረ የነበረው ሁኔታ። ወደ አይን አኮረብን በኋላ ያለው ነገር በዚህ መልኩ ነው እንትናለት። ወደ ስልጠናው ከመግባቴ በፊት ከዚያ ስራ ከመጀመሪያችን በፊት ያለው ነገር እንግዲህ በዛ ሁኔታ በዛ በበሽታ ስቃይ ወዲያውኑ የሚያውቁ እነሱ ለመምሰል ጊዜ አልፈጀብንም። ወዲያ ቆሸሽን። ምግቡ ዘወትር ወዲያ ከርሚዱትን ትነው ምግብ ነው በጣም ትንሽ ነው የሚመጣው። ሻአንም ምግብ ባላ መጋገር ጀመሩ። ሻቢያን ልኮልን ከላይ እንወጣለን። ሶስት እንጀራ ላስር ማንም ትበላለን። ምስር ሀገር ስነው የምትበላል በጣም ለምግብ ጉድገት እንግዲህ በመጠኑ ቢሆን የራሱ ኑሮ የሚኖረው ነበረና እንደዚያ ነገር እዛጥ ሙስና ያቅ ሰውን አዛኝ ሰው ከውጭ ሀገር የሚመጣ ሀገር ቤት እንዲሆን ገና የራሱ ኑሮ የሚኖረው የነበረ ሰው ነው። እንደዚህ አይነት ነገሮችም ያልለመደና የማያውቅ ሰው ነው እዛ ውስጥ ገብቶ እንግዲህ ችግር ውስጥ ገባ። በሽታ ውስጥ መግባት ጀመረ። እኔም ሌሎችም መታመም ጀመሩ። ምኒልክም በጣም ታሞ ነበረ። ሁላችንም መታመም ጀመረ። እንግዲህ ቆይታችንም እየጠነከረ መጣ። ምንድን ነው ወዲያውኑ ስራ መስራት እንደሚያስፈልግ መነጋገር ተጀመረ። ምንም አይነት እንቅስቃሴ የለም እዛ ቦታ ለጸጥረጭ ነው። ምንም አይነት ነገር እንድትጠይቅም የሚመቻችም ነገር የለም። እንግዲህ ሰው በማምጣት ስራ ላይ ተጠምደው የነበሩት እነ ዳንኤል በዘመነ ካሴ በኩል ተመልምለው የነበሩ ሁለት ልጆችም በሱዳን በኩል አድርጎ ከኢትዮጵያ ይዟቸው ገባ። መሳፍን ታያሌው መጣ አብሮ ኮምናጅር ከእነሱ ጋር ሆነ። አራት ሆነው መጡ። ዳላስ የነበረው ልጅም ከአስተማሚ ልጅ ጋር አብሮ ተያይዘው መጡ እና ያ ብቻ ነው እንግዲህ ግንቦት ሰባት ህዝባዊ ኃይል በጣም በተጠናከረ መልኩ ትልቅ ኃይል ኃይል አቋቁሟል ተብሎ በኢሳት በተለያዩ ነገሮች የሚነገሩበት የነበረው የስብስብ ነው። እንግዲህ በዚህ ሁኔታ ላይ ሆኖም ብዙ ቆዩም
እስኪ ሁላቸው ማለት
በጣም
ላቋርጥ የፈለግኩት ምንድን ነው፣ አንዳንድ ነገሮችን ስህተት ማስጠት ስለፈለግኩ ነው። ቅድም ስትናገር አንዳርጋቸው ጊዜ የሚኖረው ኑሮና ያለበትን አስከፊ አስቀያሚ ኢትዮጵያን የመግደል እና ወጣቱንም ኢትዮጵያንም የነጻነት መንፈስ የመግደል አቋሙ መጋለጥ ወያኔነት ያሰኛል። እኛም ይህን ታርጋ ሲለጠፍብን የቆየ ነው፣ አሁንም እየተለጠፈብን ነው። ስለዚህ እንግዲህ አንተ እንዳልከው ነው፣ እኛም አንዳርጋቸው ጽጌንና ብርሃኑ ነጋን በኢትዮጵያና በኢትዮጵያ ላይ የሚያደርሱትን በደል ማጋለጥ ወያኔነት ከሆነ አዎ ለነጻነት ታለናል። ሌላው ልጨምርልህ የፈለኩት ምንድን ነው፣ እንግዲህ አንተም ስትናገር እነኚህ ልጆች ላይ የደረሰው በደል፣ አንተ ላይ የደረሰው በደል፣ ሁላችን ላይ የደረሰው በደል ከልክ ያለፈ ነው። ይህ ሁሉ ግን የሚፈጸመው ኢትዮጵያን ነጻ በማውጣትና ዲሞክራሲያዊ ስራ በማስፈን የኢትዮጵያን ሕዝብ ካለው አገዛዝ ቀንበር፣ የተጽዕኖ ቀንበር፣ የጭቆና ቀንበር ነጻ ለማውጣት ነው ነው መራብ፣ መጠማት፣ እሱ እንጀራ ለአስር መብላት። እውነተኛ ትግል ቢኖር ኖሮ ነገር ተስፋ አድርገህ በጾም ማድረህ ልትታገል ትችል ነበራል። ይሄ በሌለበት ግን ግንቦት ሰባት በተደጋጋሚ ገንዘብ ያሰባስባል። እኔ ለወገኔ $500 ሽያጭ ወደ 1 ሚሊዮን የአሜሪካን ዶላር ተሰብስቧል። ከዛም በኋላ ደግሞ በተደጋጋሚ አባላት የሚያዋጡት በተደጋጋሚ የተለያየ ወቅት ላይ የተገኘ ገንዘብ አለ። በህዝባዊ ግንባር እንደዚህ በዛ ታይም ስብ የሚሰበሰበ ገንዘብ አለ። እንደገና ደግሞ አንድ ብርሃኑ ራሱ ባቁ ለእኛ ብለው ሳይሆን ለራሳቸው ነው $500,000 በየስድስት ወሩ እናገኛለን ብሎ ኮምፔት ያደረገበት ኮሚዲ ወጥቷል። እንግዲህ አንተ እንደምትናገረው መሰረታዊ የህክምና አገልግሎት የማታገኙበት ንጹህ ውሃ ይቀርና የተገኘ ውሃ እንኳን አጥንቶ ወይም ደግሞ ፊልተር አድርጎ ለመጠጣት የሚያስችል ነገር በሌለበት በቁጥር ያነሳችሁ ሰራዊት ማስተናገድ ያልቻለ በሺዎች ወርዷል እያለ የሚደሰቁ ግንቦት ምን አይነት ተጨባጭ ለውጥ ያመጣል ብሎ ያምናል? በቦታው ላይ ያለው ሰው እንግዲህ የምናውቀው ነው። እነሱ ከለንደን የሄደው አንዳርጋቸው ስራ ሰርቶ አያውቅም፣ ወንድሙ ስራ አይሰራም። አንድነት ወይም ደግሞ ግሩን ለመታገል ያለው መንፈስ በገንዘብና ባልባሌ ነገር ቀይሮ ከእነሱ ጋር ሽርጉት የሚለው ብርሃኑ ቢሆን እኔ ሀብታም ነኝ ገንዘብ አልፈልግ የሚበል እንጂ ገንዘብን የሚጠላ ማንም አላየንም። እስኪ እነሱ ከሚኖሩት ኑሮ እናንተ ጥላችሁ ሄዳችሁት ኑሮ ለመታገል ካላችሁ መንፈስ ጋር ስታነጻጽረው የሳይኮሎጂካል ወይም ደግሞ አእምሮዊ ተጽዕኖ ምን ይመስላል? ፊዚካል ብቻ አይደለም፣ በአእምሯችሁ ላይ የተፈጠረው ተጽዕኖ ምን ይመስላል? ያላችሁበት ስታተስ ምን ይመስላል? አያይዘህ የምትጨምረውን ጨምረህ ብትነግረን።
መልካም ጥሩ። እንግዲህ ለመጣና ዲሞክራሲ አገሬች የምትፈልገው ማለት የምትፈልገውን ነገሮችን አስበና ለመንበተሳገር እዛ መሬት ለመወርዳለ ሀቅ እውነት ከሆነ እኮ ከዛም በባሰ ደረጃ ላይ ሆን ልትታገል ትችላለ። በተለያዩ ጉዳዮች ላይ በተለያዩ ምችኖች የምናውቀው ነገር አለ። የኢህአፓን የተለያዩ የትግል ታሪኮችን ስትመለከት አችንዳ ላይ ምን ሲበላ እንደነበረ ምን ሲጠጣ እንደነበረ የምንሰማበት ነው። ሻዕቢያን በትግል ወቅት እያለ ምን አይነት ኑሮ ይኖሩ እንደነበሩ ታጋዮቻቸው አላማቸውን ለማሳካት ያምኑበት የነበረ ነገር ስለሆነ ከዛ ያነሰ ነገር እንደ የኖሩትን በካምፕስ እና በተለይ በትግል ወቅት የኖሩት ኑሮ እንደ ትልቅ ጉዳይ አድርገው አያነሱትም። የኢህአፓ ሰዎችም አያነሱት፣ የህወሓት ሰዎችም እንደዚህ ትግል ላይ ያሉ ያደርጉት የነበረ የከፈሉት ዋጋ መከፈል የነበረበት ዋጋ ነው ብለው አያነሱትም። የምትተኛው መኝታ፣ የምትጠጣው መጠጥ፣ የምትመገበው ምግብ ምክንያታዊ ሳይሆን ስታገኘው ነው። ኤርትራ የኖረ ጉዳይ ብቻውን ሳይሆን ምንም ነገር እንደሌለ ስታውቅና ምንም ያልሆነ ነገር ለውሸት ምናልባትም ለሻዕቢያ ይሄ ሁሉ ጊዜ ለሚፈልገው ይሄ ያልተረጋጋና ያልተጠበቀ ነገር ልቀት ለመፍጠር በሚሞክረው ነገር ውስጥ ከአንድነት ጽጌ ጋር ይሄ ገንዘብ በኢትዮጵያ ፖለቲካ ስም ገንዘብ የመሰብሰብ ፍላጎት ጋር አንድ ላይ ተገናኝተው እንግዲህ በሚያደርጉት ነገር ውስጥ ነው እኛ መሀል ላይ ሆነን እንግዲህ ተቃየን የነበረ ነው። ይህ ሲገባ እየተሰቃየ ያለው ስቃይ ትኖሮ የነበረው ኑሮ ስታይ ለምን እንደመጣ እዚህ ቦታ ላይ ስታይ ትርጉም ታጣለህ። እንዳልከው የሰውነትን መጎሳ ከሆነ መቆሸሽ ምናምን ምናምን ነገር ለሀቅ ለእውነት ከሆነ ፋኖስ ትግል እንደዛ እኮ ነው። በሚቾክ ላይ ትግል የለም፣ እንደዛ ነው የምትታገለው። ግን ያ አይደለም ሁለተኛ ነገር። ሌላው ቀድሞ የተነገረ ነገር አለ እንዳልኩ፣ ለእኔም ቢሆን ለሌሎች ልጆች የተነገረ ነገር ትግሉ በምን መልኩ እንደሚሄድ ኤርትራ ውስጥ የምንኖረው ኑሮ ምናልባት ውጭ ሀገር ልንኖር ስንኖረው የነበረው ኑሮ የማይለይ ከዛ የማይለይ ብዙም ልዩነት የሌለው ኑሮ እየኖርን እንደምንታገል እና እንደውም አንዳንዶቹ ወደ ምድት ወደ ውጭ ሀገሩ ላይ ሄደው እንደ ስራ ለስራ እንደምንላኩላ ተነግሯቸው የገቡ ልጆች ናቸው። እንግዲህ እንዳለው ይሄ ለምን ይደረጋል፣ ይሄ ለምን ይሆናል። ሻራ የራሱ ክላል የራሱ ፕሮግራም አለው። ለምን ያሳካል አመጋ ጥጌም ገንዘብ የሚፈልግ ነው። በአጋጣሚ ገንዘብ መመንጠት ለመመንጠት የሚረዳት ሰው ነው። በስተርጅና መስመሪያ ያገኘ ሰው ነው። እኔ በተለያየ መንገድ ያወቁበት መንገድ አለ። አመርጋቸው ጽጁ በኖረባቸው ለንደን ላይ በኖረባቸው ሰላሳ ምን አመታት ውስጥ አንድም ስራ ሰርቶ እንደማያውቃውቃለሁ። ብዙ ጽጌም መጥፎ ከሄደ በኋላ በራሱ አሁን የምንሰማውና ብዙ ሰዓት ማብረት ስንነጋገር ስንነበረ የምንረዳው ነገር አለ። ብዙ ጽጌም አንድም ስራ ሰርቶ የሚያቀም ሰውም አይደለም። የሚገርመ ነገር ኤርትራ ውስጥ የሚደረጉ ነገሮች ሁሉ ገንዘቡ የሚላከው ሰው ለመመርመር እንኳን ገንዘብ የሚላከው በአንድረገቸው ጽጌ በወንድም በብዙ ጽጌ በኩል ነው እና ይሄ በቤተሰብ እጅ ውስጥ ያለ እንትን ነው። ሌሎቹ ያልከው ይሄ እንደ እቃ የተቀመጡትን ማጣፈጫዎቹ በብሔር ተዋጽኦ ስም የተቀመጡ ማለት ነው። እነሱ እነሱ ሰዎች እንግዲህ የኛው አይነት ሰለቦች ናቸው ብለህ እንትን የምትላቸው አይነት ነገር የሚደረገውን ነገር ሁሉ እንዲያውቁም አይፈቀድላቸው። እንደዛ ልጅ ነው የሚቆጣቸው ትቸሪ ማለት ነው። አንደርጋቸው ጽጌ እኔም አበበ ገረን በሚሰድብበት ቋንቋ አይሰድብኝም፣ አይናገረኝም። በጣም የሚፈሩት በጣም አይናገሩትም። የፈለገው ነገር ነው የሚናገራቸው። ታደሰንም እንደዚያ ከወንድሙ ጋር ብቻ ነው ሰላም እና በውስጣቸው እንኳን ሰላም የለም። እና በእንደዚህ አይነት ሁኔታ ውስጥ ያለ እንትን ነው እና ሰዎች መመልመል ተጀመረ ተባለ። ምንም መቅነስ የለም፣ ስልጠና ይሰጠን ምናምን ተባለ። ስልጠናው የለም፣ እንቆያለን ተብሎ ከተነገረን ኤርትራ ምድር ላይ ትቆያላችሁ ከተባልነው ጊዜ በላይ ያለ ምንም ስራ ተቀመጥን። እንግዲህ አብዛኛው ሰው ምንም ጨምሮ ለሶስት ወር ምናምን በዛ ይባል አራት ወር ኤርትራ ላይ ትቆያለ ተብዩ የመጣ ነው እና ትግሉ ያን ያለም ሰዓት ኤርትራ ውስጥ ብዙ መቀመጥ የሚጠይቅ ነገር እንዳልሆነ በተለያየ መንገድ ተነግሮን የሚመጣን ምንም ነገር የለም። ሻዕቢያ ስልጠናውን ይሰጣል ተባለ። ስልጠናው ሻዕቢያ ጋር እንትን ሲባል ኮሎኔል ፍጹም ነው የዚህ ነገሮች ሁሉ በበላይነት የሚቆጣጠረው። ኮሎኔል ፍጹም ተቆጣ፣ ኮሎኔል ፍጹም ተናገረ ማለት እዛ አካባቢ ችግር ለእኛም ሆነ ለሌላ እንግዲህ ሁሉም በዚ ያለበት ጸጉረ መረናል። እንግዲህ የመጠንጣ ብለን አንደርጋቸው ጀ ማስጨነቅ ጀመርም። ያለንበት የተቀመጥንበት ሁኔታ አስፈላጊ እንዳልሆነ የመጣንበትን ነገር ቶሎ ፈትነን ወደ ሻ መግባት እንዳለብን የተለያዩ ነገሮች መጠየቅ ጀመርም። ይሄ ጥያቄ ሲያስቸግረው ምን ሆነ ኮሚኒቲሱም ስልጠና መውሰድ ያለባቸው ሰዎች ቁጥር መጠን ስላልሞላ ትንሽ ይጠበቅ ተባለ። ያ ቁጥር መቼ እንደሚሞላ አይታወቅም። በመከራ በጣም በትልቅ መከራ 16 ሞላ። 16 ሞላ ነው እንግዲህ አንዱ ለማምጣት ሌላው ሲሄድ የሚያዘው አለ። ትልቅ የሆነ የደን ትንሽን ቁጥጥር ነው ያለው። ከኢትዮጵያ ኤርትራ ተሻገር ስትመጣ ትያዛለ። ሱዳን ውስጥም ሆነ በኢትዮጵያ ተቋማ ተመንቀሳቀስ አትችልም። ከሱዳን እና ከኢትዮጵያ ደህነት ትንሽ አታልፍም። እነዛ ነገሮች አሉ። የሚወጣ እንጂ የሚገባ ሰው የለም። በመከራ አስራ ስድስት ተደረሰ። አስራ ስድስታችን እንግዲህ ምን ተባለ? ከኢትዮጵያን ከውጭ ዓለም የመጣው እንግዲህ ተደምሮ አስራ ስድስት ሰው ለጊዜው ወታደራዊ ሰልፍ ስልጠና እኛው ጋር ከኬንያ በመጣው በአውሳት የወታደራዊ የህዝቡ ኃይል ዋና አዛዥ በሆነው በሚኖት ወይም አሳም አሰፋ በሱ እንዲሰጥ ተደረገ። በሱ ሰልፉ የተስልጠነው ብዙ ሰው ኢንተረስትዳል አይደለም። ምን የተደረገው ለአንድ ግራ ነው የሚያጋባ። እኛን ዝም ለማሰማ እንግዲህ ስልጠና ምን ስራ ምንስራ የምንንቀሳቀስ የምንለውን ነገር እንድናቆም አይነት ነገር የተደረገ ነገር ነው። ያለ ምንም ምክንያት የጌታ ፓስፖርትን ተጀመረ። እሱንም ጨምሮ በቀን ሁለቴ በዛ በረሃ በዛ ተራራ ላይ በቀን ሁለቴ ወታደራዊ ሰልፍ ይሰጣል። ሰልፍ ብቻ ነው። ምንም ማለት ትንለም ወደ ቀኝ ዙር ነው፣ ወደ ግራ ዙር ነው፣ ወደ ሄቴል ነው፣ ወታደረንጀር ነው፣ ልጆቻ መሳት ተቅባል ነው። ያንን የሚያውቀውም ነገር ሲያሰራ ከረም እንግዲህ ከሁለት ወር በላይ በዚህ መልኩ ከቆየም በኋላ ብዙ ሰው እንግዲህ እንዳልኩ ሞራልም የለም። ሰው በጣም በስነ ልቦና ደረጃ በጣም ተጎድቷል። ግን ማን እንዴት እንደሚታገሉ እንዳምታውቀው ነገር አይደለም እና በዚህ ሁኔታ ላይ ያለን ብሶ በበሽታ ይሰቃይ ነበረ። ከአስራ ስድስታችን ሰዎች ግማሽ ያህሉ አልጋ ይዝ ነበረ። ግማሹ በጣም ሕክምና ለማግኘት ሩቅ ነው ተሰሚ ነው ሞትሄደው ዶላ እንትን የለ እዛው ትሞታለህ እንጂ ምንም አይነት ሕክምና የለም። አንድ ጤና ጣቢያ በጣም የምታስቅ እዛች ጋር የሚደረግ አሬናስ የሚሰጥ ሕክምና አለ። ያ ምንም አለመሄድ ነው ወይ ሰው የሚፈልገው እዛ ምንም መፍትሄ ስለሌለ ማለት ነው። እንግዲህ አብዛኛው ሰው በበሽተኛ ሆነ ባልኩ እዛ ቦታ ላይ በሚፈጠረው ስትረሱም አለ ጭንቀቱም አለ። እነዛ እነዛ ነገሮች መጎሳቀሉ የበረሃውን መቋቋም አለመቻልም አለ። እነዛ እነዛ ነገሮች አለ። ይህ ሆኖ እንግዲህ ስልጠናውም ለአስራ ስድስት ሰዎች የሚሰጥ ተደረገ። ከዚህ ቀደም በአንበጋሽ ጽጌ ሲነግረኝ የነበረው አይነት ስልጠና አይደለም። አንበጋሽ ጽጌ በጣም ደፋር ሰው የማይናገር የማያውቀው ነገር የለም ሲለው ትልቅ የጦር ጄኔራል ይሆንብሃል ሲለው ትልቅ ሀገር እንዲህ ነው የምተዳደረው ብሎ የሚነግር ሰው ይሆናል ሲለው ትልቅ የፋይናንስ ባለሙያ ይሆናል ሲለው ትልቅ የስፔስ ሳይንስ ባለሙያ ሆኖ የሚመጣ ሰው ነው። እና ይህንን ትግል የምናካሄደው በቀን አንድ ቀን አይደለም። ኤኬ 47 ብሬን መቀኘት ይዘናን አይደለም። በቃ እዛ ቦታኛ ለማረጋጋት ነው። ጉግል ላይ ምንም ነገር ቼክ አድርጎ ምናምን ነገር ይመጣና ምናምን ነገር በዘመናዊ ቴክኖሎጂ ከስሞች ና ምን ይመጣና እኛ ማናካው ዜሌ ሪላት ምናምን ነገር እያ እነዛን ይዘን ነው በምንጓዘ እነዛ ነገሮች የምናስገባበት መንገድ ምናምን ነገር እያመቻቸን ነው። እንደ ድሮ በካርታ ምናምን ነገር ይዘን እያነ በዘን የምንቻገር ነገር ነው። ጂፒኤስ ይዘን የምንታገር ነው። እነዚህ ምን ነገሮች የሚነገር ነበረ። ከዛ በኋላ ስልጠናው ወቅት መጣ። ስልጠናው በኮሚዶል ፍቱን ወተው በኤርትራ የሚደረጉ ያሉት የተቋሚ ኃይሎች በሙሉ ስልጠና የሚከታተል ሹምስ የሚባል አንድ ሰው አለ። በሱ በኩል ሊሰጥ ተደረገ። ይሄ ሰው በጣም የሚያሳዝን ሰው ነው። ኤርትራ በመሆኑ እንጂ ጋር በረሃ ላይ መሆን ያለበት ሰው አይደለም። ኤርትራ በመሆኑ እንጂ በዛ በመከላከያ ውስጥ መቆየት ያለበት ሰው አይደለም። ትግል ላይ ያለ ሁለት እግሩ ታመመ የተመታ ሰው ነው። ሁለት እግሩን በጣም እያነከሰ የሚሄድ ሰው ነው። መሄድ የሚችልም ሰው አይደለም። እንግዲህ በዚህ ሰው ስልጠና የሚሰጠን ተባለ። እያነከሰ እያለ ወደኛ መጣ። የሰው ስልጠና እንዲሰጥ ተደረገ። እንደሚሰጠን ተነገረን። መጀመሪያ ስልጠና የቴዎሪ ስልጠና አለው። ከዛ ቀጥሎም ምንድነው ተግባር ስልጠና አለው። የቴዎሪ ስልጠና እንግዲህ አንዳጋፊ ጊዜ ከዱባይ ቦታ የመጣ የአንድ ዋይት ቦርድ አለ። አንድ በዛ ዋይት ቦርድ በሳን ዋይት ቦርድ ይዘን ቴዎሪ ትምህርት የሚሰጥበት እንትን ውስጥ አንድ ዛፍ ግራር ነገር አለ። እዛ ተቀምጠን ቴዎሪ ክላስ ይሰጥ ነበረ። አብዛኛው ሰው ማንም ይሰማናል ነበር የሚያወራው ነገር አንተም ለትግሉ አስፈላጊ እና በቂ ሊያደርግ የሚችል ነገር አይደለም፣ ተራ ነገር ነው የሚያወራው። በዛ ላይ ቋንቋም ብዙ አለመግባባት ችግር ነበር እና አብዛኛው ሰው ተቀማ አንዳንድ ፓርት ተሰጥቶናል። ግማሹ የሚስለው ሰው እየሰራ አንዳንዱ ቁጭ ብሎ ግጥም ነው የሚጽፈው፣ አንዳንዱ እዛ ቁጭ ብሎ ነው የሚያወራ። ምንም አይነት እንትን የለም እና ሁሉም ሰው ደስፐሬት ነው። ምንም በቃ ተስፋ የቆረጠ ሰው እዛ ቦታ ላይ ያሉት እና እንደሆነ ከዛ እንዳለቀ የመሳሪያ ከመሳፈር ተዋወቁ። የመሳሪያ መስራትና መስጠን ስልጠና ተባለ። ያ ስልጠና መጣ እንግዲህ ሌዘር ስንጠብቅ መስራትና መግጠም እንድንማር ተደርገው የመጡት መሳሪያዎች ከየት እንደመጡ የማይታወቅ በጣም ያረጉ ነቆሞች የማይፈቱና የማይገጠሙ ክላሽንኮቭ የማይፈታና የማይገጠም በጣም ያረጀ ብቻ የብሬን መትረየስ በጣም አይችል በምንም ሰምቼ ምንም ማቶ ማያቁ በጣም አረጁ መሳሪያዎች ይህ ሪፖርቲንግ በተጫመነ በኤርትራ ሰራት የሌለ መሳሪያ ጂምትሪም እንደዛ መጣ። እንደዛ እንግዲህ መሳትና መጣም እንደምናት ተደረገ። ከነዛ ጋር ያቆየም አረፊጂ ይሄ ነው ተባለ። እንግዲህ አረፊጂ ማለት ዳውን ሽሩኑ የምታየው የሆነ የህዝብ ኃይሉ ፎቶ ስለሱ አንድ ነገር ምን አለ ህዝብ ኃይሉ መዝሙር ላይ ብዙ የተመለከተ ፎቶ አለ። ያ ፎቶ አብዛኞቻችን መሳሪያ ምን መሆኑን ሳናቀላችለን ስልጠና ከመጀመሩ ወቅት ይመጣ በኮሎኔል ፍጹም የፎቶ ዳይሬክተርነት የተሰራ ስራ ነው። አርቲጂ ላውንቸር ይዤ የምታየኝ ልጅ ነው አንተቶ ነው ለለጫ ነው ስሙን አላውቀውም። አጠገብ የምታየው ዘመነ ካሴ ነው። ላይ ላይ መጠየቅ ትዊት ላይ ላይ እንደ እንትን በኮሚኒ ፍጹም ተጠምጥመውበት እንደዚህ እንትናም መሳፍን ስምታየ እንትን ስሙን እዛ መሳሪያ ትን ሳናቅ ነው ያ ሆኖ እንግዲህ ህዝብን ማሳሳቻ በተለያዩ መድረክ ገንዘብ መሰብሰቢያ ማታለያ ስሜት ምንት ማድረግ ማመ ተደረገው ለአንድ ሰዓት በውሰት የመጣ ወታደሮች በውሰት የመጣ መሳሪያ ነው ተደረገ። ላች በተቀምጠ የተለያዩ ቦታ ተዘዋውረ ሆኖ ተነሳ ተይዞ ተሄደ። በቃ ከመሳሪያ ጋር የነበረን ቅርበት የሚያል ይመስላል። ከዚያም በኋላ ያለው ነገር ስልጠና አሰጣጡ በሙሉ በጣም የሚያስፈራም ነበረው። ምክንያቱም ትግሉ ከምር የሆነ ትግል እንዳልሆነ በቃ በዚህ ደረጃ ስልጠና ወሰድ ምንም አይነት አይደለም። በዛ ደረጃ በምንነገረው እና በምናቀው ደረጃ ታጥቆ ያለን እና ችዛ አቅም እንዳለ የሚታወቀው የወያኔ ሰራዊትን አይደለም። ከጥቂት ግሩፕ ጋራ ምንም አይነት ትግል ማድረግ የምትችልም አይደለም። እና እነዚህ ነገሮች በጣም የሚያስፈሩ ነገሮች አሉ ነበሩ። ትግሉ ከሆነ እውነትም ከትግል ለመጀመር ከፈልጉ እንዳልሆነና አንድ አስገዳጅ ሁኔታ ብቻ ወደ መሬት እንድንወርድ እንዳደረገ ነው እንጂ የኢትዮጵያ መከላከያ ሰራዊት ጋራ በዛ መልኩ አይደለም። የሻዕቢያ ማውጣት ያለበት አቅምም ተጨምሮ በጣም ሌላም ነገር ተጨምሮ እቺ ነው የምትባል ስራ
አድማጮቻችን የመጀመሪያው ክፍል በዚሁ ያበቃል። ቀጣዩን ክፍል 2 በሚቀጥለው ፕሮግራማችን ይዘን እንቀርባለን።